ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
ከዛ በኋላ ያለፈውን አንድ አመት በሳምንት አንዴ ሮብሮት 12 ኪሎ ሜትር ትሬኒንግ አረግ ነበርን።
ተሰማችሁት ኤርሚያስ አየለ ነው። ቀደም ባለው ዘመን ታላቁ ሩጫን በመሰሉ ስፖርታዊ መድረኮች አስተባባሪነቱ ይታወቃል። ትናንት ያበበ ቢቂላን የባዶ እግር ድል ለማስተዋወስ ሮም ላይ የድንጋይ ንጣፍና አስፋልትን ጎዳና በባዶ እግሩ አካሏል። ተያያዥ ሐሳቦችን በምሽቱ ያጋራናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ዝዩም መራለው፣ ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ቀዳሚ መሰናዶ ከትምህርት ቤቶች የመገባ መርሃግብር ጋር የተያያዘ ነው። በኢትዮጵያ በመተግበር ላይ በሚገኘው የትምህርት ቤት መገባ መርሃግብር ከትግራይ ውጪ ባሉ ክልሎች ከ5.3 ሚሊዮን በላይ ተማሪዎችን ለመመገብ እንደተቻለ የትምህርት ሚኒስትር ብርሃኑ ነጋ ከሰሞኑ አስታውቀዋል። ከሰሞኑ በነበረው አህጉራዊ የትምህርት ቤት መገባ ቀን ስነ ስርዓት ላይ የተገኙት ፕሮፌሰር ብርሃኑ ነጋ መንግስት የትምህርት ቤት መገባ መርሃግብርን በልማት ፖሊሲው ማካተቱን ተናግረዋል። አዲስ አበባ ከተማ ከንቲባ አዳነች አበበ በኩላቸው አስተዳደራቸው በአመት 4.6 ቢሊዮን ብር በመመደብ 700 ሺህ ተማሪዎችን እየመገበ እንደሆነ ገልጸዋል። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይነግረናል።
አዲስ አበባ በሚገኘው የዳግማዊ ምኒልክ የመጀመሪያ ደረጃ ትምህርት ቤት የምትማረው ኢየሩሳሌም ማህተም የምገባ ፕሮግራሙ የቤተሰቦችን ጫና እንዳቀለለት ገልጻለች። ተማሪዎችም በተረጋጋ ሁኔታ ትምህርታቸውን መከታተል እንዲችሉ ማድረጉን ተናግራለች።
በኢትዮጵያ ውስጥ የተለያየ ህይወት ደረጃ ውስጥ ያሉ ማለትም የምግብ ልጆቻቸውን መመገብ ማልበስ ማይችላሉ፣ ስለዚህ የነሱ ወጪ ቢያንስ 50% ይሸፍናል ማለት ይችላል። ምክንያቱም አንድ ልጅ ቁርስ ይችላል፣ ምሳውን ይችላል፣ ዩኒፎርም፣ ደብተር፣ ይህን ሁሉ ወጪ በተለይ አሁን ደግሞ ኑሮ በጣም ጨምሯል ወይም ደግሞ ተወዷል በሚባል ዘመን ያለ ነው እና ይህንን በዚህ ህይወት ዝቅተኛ ህይወት ውስጥ የሚገኙ እናቶች ወይም ቤተሰቦች ልጆቻቸውን ማስተማር የሚችሉ አይመስለኝም ነበር። ነገር ግን ይህ ምገባ በመኖሩ ምክንያት በከፍተኛ ሁኔታ ልጆችም የተማረ ዜጋን ማፍራት ተችሏል ብዬ አምናለሁ።
ይህ ፕሮግራም ከመጣ በኋላ ተማሪዎች ጓደኞችሽ ላይ ምን ለውጥ ታስተውያለሽ?
ምግብ ሳይመገብ ማለት የሚማር ተማሪ ለተለያዩ ነገሮች ሊጋለጥ ይችላል። ማለትም የሚታመም ነበረ ምናምን ምግብ በማይበሉበት ሰዓት ያው ሙሉ ቀን ስለምንማር አይችሉትም የራውን ስሜት፣ ስለዚህ ራስን የመሳሳት ምናምን አጋጣሚዎች ነበሩ። ነገር ግን ይህ ምገባ በመኖሩ ምክንያት በሰፊ ሁኔታ ሁሉም ተማሪ ጠግቦ በሰላም ትምህርት መከታተል ይችላል ማለት ነው።
በዚሁ ትምህርት ቤት የምገባ ፕሮግራም ተጠቃሚ የሆነችው ሌላኛዋ ተማሪ በፍቅር ግዛቸው ምገባው ተማሪዎችን በተለያየ መልኩ መጥቀሙን ነው የምትናገረው።
በጣም ያግዘን ለኛ ብቻ ሳይሆን አሉ በጣም ብዙ ህጻናት ደሃዎችና በምግብ እጦት ምክንያት ከትምህርታቸው የሚስተጓጎሉ ትምህርታቸውን የሚያቋርጡ ምናምንና ከትምህርታቸው ይልቅ ለምግቡ ትኩረት የሚሰጡ ነበሩና እነሱን አሁን ይሄ የምገባ ስነ ስርዓት ከመጣ ጀምሮ ሁሉንም ነገር ትተው ወደ ትምህርት ትኩረት እንዲያደርጉ አግዟል ብዬ አስባለሁ።
በኢትዮጵያ በመተግበር ላይ የሚገኘው ብሔራዊ የትምህርት ቤት የምገባ ፕሮግራም በሚሊዮን የሚቆጠሩ ተማሪዎችን መጥቀም እንደቻለ በአፍሪካ ህብረት አዳራሽ በተከበረው 8ኛው የአፍሪካ የትምህርት ቤት ምገባ ቀን ንግግር ያደረጉት ፕሮፌሰር ብርሃኑ ነጋ አስታውቀዋል።
በአሁኑ ጊዜ የኢትዮጵያ መንግስትና አጋሮቹ ከ5.3 ሚሊዮን በላይ የሆኑ የቅድመ አንደኛና የአንደኛ ደረጃ ተማሪዎችን እየመገቡ ይገኛሉ። የምግብ አቅርቦቱ እየተከናወነ ያለው በየአካባቢው በሚገኙ የአርሶ አደሮች የህብረት ስራ ማህበራት ነው። ይህም ለበርካታ ሴቶችና ወጣቶች የስራ እድል ፈጥሯል።
የትምህርት ቤት ምገባ ፕሮግራም የተማሪዎችን የተመጣጠነ ምግብ አቅርቦትና ጤንነት እንዲሁም የትምህርት ብቃታቸውን ትርጉም ባለው ደረጃ ያሻሽላል ያሉት ፕሮፌሰር ብርሃኑ የኢትዮጵያ መንግስት በተለያዩ የልማት ፖሊሲዎች ውስጥ የትምህርት ቤት ምገባ ፕሮግራምን እንዳካተተ ተናግረዋል። ለዚህ ፕሮግራም ማስፈጸሚያ 85 ሚሊዮን ዶላር በጀት እንደመደበም በመድረኩ ላይ ተገልጿል። የአዲስ አበባ ከንቲባ አዳነች አቤቤ የከተማዋን የምገባ ፕሮግራም አስመልክተው ባደረጉት ንግግር በመንግስት ትምህርት ቤቶች የሚገኙ ተማሪዎችን ለመመገብ አስተዳደራቸው ትልቅ በጀት መመደቡን ገልጸው ፕሮግራሙ የተማሪዎችን ደህንነት ከማረጋገጥ ባሻገር ለቤተሰብም አጋዥ እንደሆነ አመልክቷል።
The program also reduces ለዚህ ፕሮጀክት በየአመቱ 4.6 ቢሊዮን ብር የሚመደብ ሲሆን ይህም በገንዘብ እጥረት ምክንያት ለልጆቻቸው ጤናማ ምግብ ለማቅረብ የሚቸገር ወላጆች ጫና ይቀንሳል። በአውሮፓኑ አቆጣጠር በ2019 ለሙከራ ያህል 17000 ተማሪዎች በመመገብ የተጀመረው ይህ ፕሮጀክት ዛሬ ላይ በከተማዋ ካሉት መደበኛ ተግባራት አንዱ ሆኖ በሁሉም የመንግስት ትምህርት ቤቶች የሚገኙ 700000 ተማሪዎች ተጠቃሚ ማድረግ ችሏል። ለ16000 ናቶችም የሥራ ዕድል ፈጥሯል። ፕሮግራሙ ወደ ትምህርት ገበታ የሚገቡ ተማሪዎችን በመጨመርና የሚያቋርጡትን በመቀነስ የትምህርት ተሳትፎ እንዲጨምር አድርጓል።
በኢትዮጵያ ደረጃ የተጠቀሰው የትምህርት ቤት ምገባ ተጠቃሚዎች ብዛት ትግራይን እንደማያካትት በትምህርት ሚኒስቴር የምገባ ፕሮግራም ዳይሬክተር አቶ ዳዊት አዘነ ለአሜሪካ ድምጽ ተናግሯል። ዳይሬክተሩ በምገባ ፕሮግራሙ ተግባራ ላይ የሚታየው ተግዳሮት ምን እንደሆነም ገልጿል።
መንግስት ብዙ አይነት ነገሮች አሁን ተወጥሮ ነው ያለው። በዚህ ምክንያት በጀት ወደ ተለያዩ ነገሮች ይሄዳሉ እና ለዚህ ለትምህርት ቤት ምገባ የሚመጣ የመንግስት በጀት እጅግ በጣም ውስን ነው። ስለዚህ አሁን የበጀት እጥረት ነው ከፍተኛ ደረጃ ያለብንና ደግሞም ከዚህ ከምግብ ዋጋ ንረት ጋር ተያይዞ ከፍተኛ በጀት ይወስዳል። ራሱ የምገባ ገበያ ላይ አሁን የምግብ ዋጋ በጣም እንትን እየሆነ ስለሆነ ከፍተኛ በጀት ነው የሚወስደውና እነዚህ ናቸው በዋነኛነት እንደ ቻሌንጅ።
በአፍሪካ 34 ሀገራት የትምህርት ቤት ምገባ ፕሮግራም እንዳላቸው የገለጹት የአፍሪካ ህብረት የትምህርት የሳይንስ የቴክኖሎጂና የፈጠራ ኮሚሽነር ፕሮፌሰር መሐመድ ቤልሆሲን በተጠናቀቀው የአውሮፓውያን አመት በአፍሪካ 66 ሚሊዮን ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን ተናግረዋል። ሆኖም ለፕሮግራሙ ትግበራ ዓለም አቀፍ ድጋፍ እየቀነሰ በመምጣቱ የአፍሪካ ሀገራት 84% የሚሆነውን የፕሮግራሙን በጀት ከራሳቸው ሀብት ለመሸፈን መገደዳቸውን ጠቁመዋል። በአፍሪካ በትምህርት ቤት ምገባ ፕሮግራም ተጠቃሚ መሆን ከነበረባቸው ተማሪዎች ውስጥም መካተት የቻሉት 31% ብቻ እንደሆኑ ፕሮፌሰር መሐመድ ቤልሆሲን አመልክቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለን። በመከታተል ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። እርሚያስ አየለ ታላቁ ሩጫን የመሰሉ አበይት ስፖርታዊ መርሃ ግብሮችን በማስተባበር የሚታወቅ ኢትዮጵያዊ ነው። ስፖርቱን በማስተዋወቅ በሀገርም ሆነ በውጭ ሀገራት የተለያዩ መድረኮችን የሚያስተናግደው እርሚያስ በትናንትናው ዕለት በተደረገው የሮም ማራቶን ላይ ትኩረት የሳበ ስፖርታዊ ክንውን ፈጽሟል። ኤርሚያስ የኢትዮጵያና የአፍሪካ አትሌቲክስ ባለድል አበበ ቢቂላን የባዶ እግር ድል ለማስታወስ 42 ኪሎ ሜትሮችን በባዶ እግሩ ጨርሷል። ራሱን የጤና ሯጭ ነኝ እያለ የሚገልጸው ኤርሚያስን ውድድሩን ከጨረሰ በኋላ በስልክ መስመር አግኝተነዋል። ወደ እሱ እንሻገር።
እንግዲህ ለኢትዮጵያ አትሌቲክስ መሰረት የሆነው ጠንካራው አትሌታችን አበበ ቢቂላ ነውና የኢትዮጵያ ድል የጀመረው የተጠነሰሰው ሮም ነውና አበበ ቢቂላ ለማስታወስ የሱን ድል ለመዘከር ነው።
ኤርሚያስን አስከትለን 42 ኪሎ ሜትሮችን የሚያካልለውን የሮም ማራቶን በባዶ እግር ለመጨረስ የያዘውን ህልም ለማሳካት ምን አይነት ዝግጅት ሲያደርግ እንደሰነበተ ጠይቀነዋል።
እንግዲህ ታላቁ ሩጫ መምራት ካቆምኩ በኋላ ያለፈው ቁጥር 2 ዓመታት በባዶ እግሬ ሩጫለሁ። የታላቁን ሩጫ አምና አናቀቻምና አዋሳ ደግሞ ግማሽ ማራቶን አለ እሱንም አምና ሩጫለሁ። ከዛ በኋላ ያለፈውን 1 ዓመት በሳምንት አንዴ ሮብሮብ 12 ኪሎ ሜትር ትሬኒንግ አረግ ነበርና የሚገርምህ መጀመሪያ አካባቢ ሲጀምር ሰነጠቅ ነበር። ሙሉ ማራቶን ሲጨርስ ትንሽ ጠርሙስ ስባሪ ገብታብኝ ነበር። ከሷ ትንሽ እንትን በስተቀር እግሬ ምንም አልደማ ሙሉውንና ያው እኔ የአዲስ አበባ ነው ተወልጄ ያደግኩት። በባዶ እግሬ አልሄድኩኝ። በባዶ እግር መሄድ እኛ ሀገር የተለመደ ነው። በገጠር ያው ከተማ ለኖረ ሰው 100 ዓመቱን ጫማ ረሰው ጫማ ማውለቅ ይከብዳል። ግን ያው አመት ሙሉ ትሬኒንግ ስለሰራው ጥሩ እግሬ ተለማምዷል፣ ጠንክሮ ነበር እና ለሮም ይዞኛል። ደግሞ ሌላው አንደኛ የዘንድሮ የመጀመሪያ ነው ማራቶን ሙሉ ስላሮት ልምዱም ከሰላሳ ኪሎ ሜትር በኋላ ክብደት ነበረው። ግን ያው አመቱን ሙሉ ተዘጋጅቻለሁ። ሮም ግን ለመሮጥ 3 ወርም አልሞላኝም። ሁለት ያህል ነው የተለማመድኩት ለሱ ለማራቶን ትሬኒንግ አውጥቼ።
ከነዚህ ሁሉ ቅድመ ዝግጅቶች በኋላ ኤርሚያስ በአብዛኛው በድንጋይ ንጣፍና በአስፋልት በተሸፈነው የመወዳደሪያ ጎዳና ላይ ፈታኝ ሩጫ እንዳደረገም ነግሮናል።
እንግዲህ ውስጥ ያለው ነው ሞሪስ ተማበሩ። ምክንያቱም በጣም ፔንፉል ነበር። ትንሽ ለኛው ኪሎ ሜትር ላይ የጠርሙስ ስባሪ ገብታ ነበርና ለነቅላት በመሞከር አልቻልኩኝም። ያለነቀላለች ትንሽ እንቀል ሞክሬ አንግሏ ትንሽ እንደመተኛ ታለችና ዝም ብዬ ከተልኩኝ። እስከ 35 ኪሎ ሜትር ብዙ አላመመኝ። ከ35 በኋላ በጣም ትግል አለው ምክንያቱም ያው ራፍ ነው ኦብልስቶኑ ደግሞ አንድ ያልቃለቀ ላይ መጣልና በቃ በጣም ይታገላል። እኔ በቃ ያበበን ጥንካሬ ስለገባበት ሰዓት እንግዲህ ከዛ በፊት አበበ ቢላ በዛ ፍጥነት ያንን ወንገት እንዴት አጥቆ በጥንካሬ እንዳሳለፍ ያሰብኩኝ በቃ ብርታት እየሆነኝ ነው የሄድኩትና ኢሞሽናል ነው። አቱም ሁላችንም ውስጥ ያበበ ቢቂላ ታሪክ አይደለም እኛ ኢትዮጵያውያን ውስጥ ጣሊያን ውስጥ ሮማ በጣም ትልቅ ለሱ ክብር አላቸው።
ኤርሚያስ በዚህ መልኩ የስፖርቱ ዓለም ባለውለታዎችን መዘከር ያለውን ትርጉም አስረድቶናል።
እንግዲህ ምንድነው አትሌቶች የተለያየ ደረጃ ላይ አሉ። ያው ማክበር ጽናትን ሌላ ይማራሉ። አሁን ሁለት ነገር ነው ይሄ ነገር አንደኛው የኢትዮጵያ አትሌቲክስን መሰረት የሆነውን ታላቁን አትሌታችንን ይችላል። ሁለተኛ ደግሞ አንድ ነገር ከተወሰነ ማድረግ እንደሚቻልና አትሌቶች በላይ ነው አትሌቶች ኢትዮጵያውያን በመላው ዓለም ያሉ ጥናትን ያሳያል።
እርመሳየለ በቀጣይ የቶኪዮና አቴንስ ማራቶንን ጨምሮ ከአበበ ቢቂላ ታሪክ ጋር የተገናኙ የማራቶን ውድድሮችን በተመሳሳይ በባዶ እግር ለመጨረስ አቅዷል። ከዚህም በተጨማሪ ከሰሜን አሜሪካ የኢትዮጵያ የስፖርት ፌዴሬሽን ጋር በመተባበር በጀመረው አመታዊው የአምስት ኪሎ ሜትር ሩጫ ውድድር ላይ የባዶ እግር ሩጫን የማካተት ህልም እንዳለው ማጋርቶናል።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ወደ ቀጣዩ ዝግጅት ስንሻገር ዶክተር በጸሎት ከበደ ህክምና ትምህርቱን በቅርቡ ነው ያጠናቀቀው። ከልጅነቱ አንስቶ የጥበብ ፍቅር ቢኖረውም ጎበዝ ተማሪ በመሆኑ ብቻ የህክምና ትምህርቱን መርጦ ወደ ህክምና ትምህርት ቤት እንደገባ ይናገራል። ይሁን እንጂ ከጊዜ በኋላ ትምህርቱ ሲከብድ ካንዴም ሁለቴ የውጤት መበላሸት አጋጥሞት ነበር። ይህም ትምህርቱን ለማቋረጥ እስከ መወሰን ሊያደርሰው ችሏል። በእነዚህ በወጣት ህይወት ውስጥ ፈታኝ ባላቸው አመታትም በህክምና ትምህርት ውስጥ አላማ መፈለግን፣ ከቤተሰብ ጋር መወያየትና ሌሎችን በወጣቶች ህይወት ውስጥ የሚገጥሙ ተግዳሮቶችን አልፎ ሊመረቅ ችሏል። ከኤደን ገረሞ ጋር ያደረገው አጭር ቆይታ በመቀጠል ይቀርባል።
ዶክተር በጸሎት ከበደ ይባላሉ። ሐኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራሁ እገኛለሁ። ዘንድሮ ነው የተመረቅኩት። እንግዲህ ይሄ ነው ያለው አጠራሪ።
አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆነህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይህ መጽሐፍ ይዘቱ ምንድን ነው? ተደራሽ ማድረግ የፈለግከው ለማን ነው? እስቲ አያይዘህ ንገረኝ።
ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት ይችላል ነው ይቀጥላል ብዬ ስለማመን የመጀመሪያ መጽሐፍ የምጽፍ ያለሁኝ። ይህ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ እኔ ያለፍኩበት ጎዳና ነው። ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት ያዝም ያደርጉ ተስፋ የሚያስቆርጡ መንገዶችን ሄጄ ነበርና መጽሐፍ ላይ የተወሰኑትም ጠቅሻለሁ። በእርግጥ ግን አንደኛ ብዙ ሰው እንግዲህ የህክምና ትምህርትን ይፈልገዋል። ውጤት አንትቶ ወደዛ መግባት ይፈልግ ነበር። ደግሞ ውስጤ ያን ነበር መጀመሪያ ላይ እና እንደማንም ኢትዮጵያዊ የቤተሰብ ፍላጎት አለ፣ ልጅነት አለ በጊዜው እና በእንደዛ ብዬ ከገባሁኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም በጊዜው እና ያኔም አለማደግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበር እና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው። ተስፋ መቁረጥ ነበረው። ነገ አይታየኝ ነበር እና እነዚህም ሁሉ ጎዳናዎች በህክምና ትምህርት ውስጥ ብዙ ሰው ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው የተነሳሽች የጻፍኩት እና ሰባት ምዕራፎች ያሉት መጽሐፍ ነው። ሁለቱ ምዕራፍ በተለይ እኔ ያለፍኩበትን ከባድ ጎዳና ተስፋ መቁረጥ ይጠቅሳል። የተቀረው ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሀሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክሬያለሁ።
በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቱቦች፣ የተለያዩ መጽሐፎች ለኢትዮጵያውያን እየደረሱ ነው። አንተ ደግሞ የራስህንም መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በህክምና ትምህርት ቤት ውስጥ የሚታየን ነገር ነው የጻፍከውና አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ፣ ይጠቅመኛል ብለህ ታስባለህ ወይ? ከአንባቢያን መቼም ከታተመ ቅርብ ጊዜ ነው፣ ግን በእርግጥ ከአንባቢያን እስኪ የደረሰህ ምላሽ ምን ይመስላል?
እውነት ለመናገር ያው ምናልባት የኔ መጽሐፍ ስለሆነ አይደለም፣ ግን ከኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ። ምክንያቱም መጻፊ መግቢያ ላይ ለመጻፍ ሞክሬያለሁ እና ምንድነው ለመጻፍ ሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው። ከምን ጊዜውም በላይ ደግሞ ያሁኑ ጊዜ ደግሞ ይበልጣል። ምክንያቱም ድክመቶቻችን እንዲታዩ አንፈልግም፣ ውድቀቶቻችን እንዲታዩ አንፈልግም፣ ችግሮቻችን እንዲታዩ አንፈልግም። ብዙ ሰው የወደቀበት ጎዳና ኖሮ እኔ እኮ በዚህ ጎዳና ወድቄያለሁ ብሎ ከመሳየት የራሱን ክብር ከመጠበቅ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነውና ቁበትን ጎዳና እኔ እኮ በዚህ ጎዳና ወድቄያለሁ ይሄ የራሴን ቻፕተር አሳልፈይ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው ይሄንም ማምነው። ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላልና አትሊስት የሚጠይቁት ሰው አላቸው። ከኔ በፊት የቀደሙ ሰዎች እንደዚህ አይነት በእጅ አግኝቼው ቢሆን ኖሮ በጣም እድለኛው ነበር። ብዙ ተስፋ ይቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር ይያስባልውና በዚህ በህክምና ትምህርት ብቻ አይደለም በተለያየ ትላልቅ ሰዎች ማውርተውኛል በስልክ በእድሜ ትልቅ እንላቸው ሰዎች አግኝተውኝ ያወሩኝ ሰዎች አሉ ደውለውልኝ ያወሩኝ እስኪገርመኝ ድረስና ብዙ የህይወት አንተ ጻፍከው አይመስልንም ትልቅ ሰው ጻፈው ነው መሰለኝ ብሎ ይደውሉልኝ ትላልቅ ሰዎች አሉ። ብዙ ፊድባኮችን አግኝቻለሁ። በቂ ነው ብያላምንም ገና ብዙ ሰው ሪች አውት ማድረግ አለብኝ ብያምናለሁ።
ቀደም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት ለህክምና ትምህርት ያለ የሚሰጥ ክብርና ትኩረት እንዲሁም ልጅነት ነው ብለህ አንስተሃልና ይሄንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የህክምና ባለሙያዎች እንደ ችግር አንስተውት ያውቃሉና እስቲ በማህበረሰብ ውስጥ ያለው ለህክምና ትምህርት የሚሰጠው ትኩረትና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ ከችሎታቸው ከክህሎታቸው ከፍላጎታቸው ውጪ በትምህርት ጎበዝ ስለሆኑና ለህክምና ትምህርት ከሚሰጠው ክብር አኳያ ወደዛ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል ስላልፍክበት እስቲ ስለሱ ጥቂት ነገር በል።
በጣም ትልቁ ግጭት እሱ መስለኛልና እኔም በጊዜው ውስጥ የነበሩ ብዙ ጩኸቶች ነበሩ። እንግዲህ ይሄ መጽሐፍ ጽፊ ወይ መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛ ውስጥ የነበረ የአርት ፍላጎት ነው ወይም ደግሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎትና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግርም የሆነው በጣም ብዙ ማንበቢያ ጊዜ ያስፈልጋል። እረፍት ብዙም አይኖርም። አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነውና በዛ ስትረስ ውስጥ ሲኮን አይሉን እንዴት እንደሚሆን ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል። ብዙ ልጆች እኔን ብቻረልምና ያኔ በጣም ትልቅ ቻሌንጅ ነበር። በኔ እድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ ብዙ መጽሐፍ ጽፈው ሳይ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ በሙዚቃም በተለያየ ነገር ስኬት ላይ ሲደርሱ ማስብ የነበረው እድሜን ያበላሽው እንደነበር የማይገባኝ ቦታ ሆኜ ዋጋ እየከፈልኩ እንዳለው ለኔ ትልቅ ቻሌንጅ የነበረው ያ ነው። ለኔም ብቻ አይደለም አጠገቤ የነበሩ ብዙ አሁን ተመረቀው ዶክተር የሆኑ ጓደኞቼም ጋር ትልቅ ቻሌንጅ ነበርና የሚመጣው ትውልድ እኛ በየነበት ጉዳና መሄድ የለበትም። ከአባቴ ጋር ያደረኩት ንግግር አረሰውም መቼም ትልቅ የህይወት ሺፍት እንዳደርግ ነበር ያደረገኝና ምናልባት ለኔ በጊዜው ትክክለኛ ድምጽ ነው ያስባለው። ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኘሁት። አሁን ላለሁበት ለደረስኩበት ቦታ ሚዛን የሚደፋ ነገር ነው።
ስኩል አሁን 12ኛ ክፍል መልቀቂያ ፈተና ተፈትነው ውጤት ያመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃልና ምንድነውስ በቅድሚያ ማሰብ ያለባቸው?
አይ ቲንክ መጽሐፍ ምጄ ላይ ነበርና ካነሳሽልኝ ሐሳብ የተወሰነች መስመር ልበል። ገጽ 25 ላይ እውነታው በሚል ርዕስ ያለ ጽሑፍ ላይ ነበርና የደረሰብን መከራ ባለንበት የሚያስቀረን እኛ ላይ ብቻ እንደሆነ በመስበክ ነው። እኛ ብቻ ተለይተን ተቃላቾች እንደሆነ በመንገር ነው። በገጠመህ እክል ልባዝኖ ጥግህን ይዘህ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል። ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል። እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘ ሰነፍ ነህ አትጠቅምም ደግሞ ከመንገዱ ማብቂያም አትደርስህም ይልሃል። አንተን ተሽመድምደህ ባለበት ተጣጥፈህ እስከቆየህለት ድረስ የነገረህ ሁሉ እውነት ይመስልሃል። ዓለምን በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል። እውነት እኮ ነው የወደቅክ ቀን ሁሉም ጭልም ብሎ ነው የሚታይ። ሰው ትፈራለህ፣ መዝናናትን ትፈራለህ፣ ትብረት ማድረግን ትሸሻለህ። ለአንተ መፍትሄው ቤት ውስጥ መደበቅ ብቻ ይመስልሃል። ትንሽ እንኳን መስኮቴን ገርበት ባድርጊ አካባቢ ሊብት አይና ራሱ መርጦ ኢሜይል ተሰብሮ ይቀርውትም ብቻ ነው ጆሮውን ሳይቀር የሚሰማው ድምጽ የደነበሸ ጥይት የከሸፈ ሰው ራይና ጽንስ ሲጨነግፍም የሚያሰማው ብቻ ነው በተዘጋ ክፍል ውስጥ መሆን አንድ ነገር ነው እኔ ግን ሞጫ በር እንኳን ከሌለ ጉድጓድ ውስጥ ገብቻለሁ ትላለህ ይሁሉ ግን እመነኝ እንቢ ብለህ ብድግ እስክትደረስ ብቻ ነው ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም የሚሮጡ ሞልተውት እንዳሉ ይታያል ያንን ድምፅ መስማት እንደሌለባቸው ለዛ ድምፅ እድል መስጠት እንደሌለባቸው እንግዲህ ተደራሲ የመጀመሪያ ተደራሲ ከግዙ መገታጠም ጋር እነሱ ይሆናሉ ብዬ አስባለሁ እና ይህ ዋና መልእክት ብዬማም ነው
በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ ሞከርኩበት ሁኔታ አለ ወይ?
በማህበራዊ ድረገጽ እርግጥ ከተራራው ጫፍ ላይ የሚል የፌስቡክ አድራሻ አለ። ያን ያህል ብዙ ማክቲቭ ባይሆንም በሚኖርበት ከተማ በቢሾፍቱ ወይም ደብረዘይት ከተማ ላይ መጀመሪያ ያደረኩት ነገር ምንድነው? ተመረቄ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበር። ሁለት ትምህርት ቤት ነበር የተማርኩት አቤኒዘርና ቤዛ ለቅርብ እሄዳለሁ ብያለሁ። አቤኒዘር ትምህርት ቤት ከዘጠነኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ስለይዳ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድ ነበር በጣም ፍሱን ነበር ትምህርት ቤቶችን ሪች አውት ለማድረግ ሞክሬ ያለው ሚዲያ ተደራሽነት በደንብ ስላላገኙ ሊሆን ይችላልና እንድቀጣይ ቅድሱ ነው
ዶክተር በጸሎት በጣም ነው ማመሰግነው ስለነበረን ቆይታ
እኔም እጅግ አድርጌ አመሰግናለሁ
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ህልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ ከአሜሪካ ድምፅ ታሪኮችን እንነግራችኋለን ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን ዓለምን እናገናኛለን በእውነትም እናስተሳስረዋለን በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው
አድማጮቻችንና ተመልካቾቻችን በመቀጠል ደግሞ የሳምንቱን አበይት ስፖርታዊ ዜናዎች የምንሰማበት ሰዓት ነው። ኬኔዲ አባተ ይከተላል።
ትናንት እሁድ መጋቢት 10 ከተደረጉ የማራቶን ውድድሮች መካከል አንዱ በሆነው በደቡብ ኮሪያ የሴኡል ማራቶን ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ያለውን ደረጃ በመያዝ አጠናቀዋል። በዓለም አትሌቲክስ የፕላቲኒየም ደረጃ ያለውን ይህን ውድድር አትሌት አምደወርቅ ዋለልኝ 2 ሰዓት ከ05 ደቂቃ ከ27 ሰከንድ በማጠናቀቅ ድል ሲያደርግ ሽፈራው ታምሩና ሀፍቱ ተክሉ ደግሞ በቅደም ተከተል ሁለተኛና ሶስተኛ ወጥተዋል። በፈረንሳይ ሊል በተካሄደ የ5 ኪሎ ሜትር ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን 12 ደቂቃ ከ50 ሰከንድ ያጠናቀቀ ሲሆን ባለፈው አመት የሀገሩ ልጅ በሪሁ አረጋዊ በ12 ደቂቃ ከ49 ሰከንድ ከያዘው የርቀቱ ክብረ ወሰን ሰዓት በ1 ሰከንድ ብቻ ነው የዘገየው። በትላንቱ የ5 ኪሎ ሜትር ውድድር ሌላው ኢትዮጵያዊ አትሌት ጥላውን በቀለ ሶስተኛ ሲወጣ ኬንያዊው ሬኖልድ ኪፕሮሪ ሁለተኛ ወጥቷል። በዛው በሊል በተካሄደ የግማሽ ማራቶን ውድድር ደግሞ ኢትዮጵያዊው ገመቹ ዲዳ አንደኛ በመውጣት ሲያሸንፍ ኬንያዊው ኤማኑኤል ኪፕሮፕ ሁለተኛ ወጥቷል። በአሜሪካ ሎስ አንጀለስ በተካሄደ የማራቶን ውድድር ደግሞ በወንዶች አትሌት ጀማል ይመር በአንደኝነት ሲያጠናቀቅ ሌላኛው ኢትዮጵያዊ አትሌት የማነ ጸጋዬ ሁለተኛ ሆኖ ጨርሷል። ኬንያዊው ኪፕኮች ሶስተኛ የወጣ አትሌት ነው። በሴቶች ምድብ ደግሞ ከአንደኛ እስከ ሶስተኛ የወጡት ኬንያውያን አትሌቶች ናቸው። ጣሊያን፣ ቻይናና ታይዋንን ጨምሮ በሌሎች አንዳንድ ሀገራትም በተካሄዱ ውድድሮች ኢትዮጵያውያን አትሌቶች በርካታ ድሎችን ማስመዝገብ ችለዋል። የኢትዮጵያ ብሔራዊ ቡድን ትላንት ከሩዋንዳ ቻው ጋር የአቋም መፈተሻ ጨዋታ አድርጎ 1-0 በሆነ ውጤት አሸንፏል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተከናወነው በዚህ ጨዋታ የዋሊያዎቹ አማካይ ከነአን ማርክነህ በ83ኛው ደቂቃ ላይ ለቡድኑ ብቸኛውን የማሸነፊያ ግብ አስቆጥሯል። ጨዋታው የተዘጋጀው ዋሊያዎቹ ከጊኒ ጋር ላለባቸው የአፍሪካ ዋንጫ ማጣሪያ ጨዋታ አቋማቸውን እንዲፈትሹ ለማድረግ መሆኑን የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። የፌዴሬሽኑ ፕሬዝዳንት ኢሳያስ ጅራን ጨምሮ በርካታ የእግር ኳስ ቤተሰቦች ጨዋታውን በስታዲየሙ ተገኝተው ተከታትለዋል። በኮት ዲቮር አስተናጋጅነት ለሚካሄደው 34ኛው የአፍሪካ ዋንጫ ኢትዮጵያ ከጊኒ ጋር የፊታችን መጋቢት 15 እና 18 በሞሮኮ ራባት የማጣሪያ ጨዋታውን ታደርጋለች። ለዚህ ጨዋታ የኢትዮጵያ ብሔራዊ ቡድን ከነገ በስቲያ ወደ ሞሮኮ እንደሚያቀና ታውቋል። ለአፍሪካ ዋንጫ የሚያልፉ ሀገራትን ለመለየት ለሚደረገው የማጣሪያ ጨዋታ ኢትዮጵያ በምድብ 4 ከግብጽ፣ ማላዊና ጊኒ ጋር መደልደሏ ይታወቃል። በተጠባቂው የኤል ክላሲኮ ፍልሚያ ባርሴሎና ሲያሸንፍ፣ በእንግሊዝ ፕሪሚየር ሊግ ደግሞ አርሰናል መሪነቱን ያሰፋበትን ውጤት አስመዝግቧል። ትናንት ምሽት የምንጊዜም ተቀናቃኙን ሪያል ማድሪድን በኑካምፕ ያስተናገደው ባርሴሎና የኤል ክላሲኮ ግጥሚያውን 2-1 በሆነ ውጤት አሸንፏል። ጨዋታው በተጀመረ በ90ኛው ደቂቃ ላይ የባርሳው ተከላካይ ሮናልድ አራዮ በራሱ መረብ ላይ ባስቆጠራት ግብ ጎሚዎቹ መሪ መሆን ቢችሉም ረፍት ከመውጣታቸው በፊት 45ኛው ደቂቃ ላይ ሰርጂ ሮቤርቶ ባለሜዳዎቹን አቻ አድርጓል። ጨዋታው አንድ ጎል በሆነ ያቻ ውጤት እስከ መጨረሻዎቹ ደቂቃዎች ቢዘልቅም የማታማታ ባርሳ የማሸነፊያዋን ግብ 92ኛው ደቂቃ ላይ በኬሲ አማካኝነት ማስቆጠር ችሏል። ባርሳ ጨዋታውን 2-1 በሆነ ውጤት ማሸነፉን ተከትሎ የላሊጋ መሪነቱን ወደ 12 ነጥብ ከፍ አድርጓል። በእንግሊዝ ፕሪሚየር ሊግ ደግሞ አርሰናል ክሪስታል ፓላስን 4-1 በሆነ ውጤት በማሸነፍ ለዋንጫው የሚያደርገውን ግስጋሴ ቀጥሏል። ውጤቱ ተከትሎ አርሰናል በ28 ጨዋታዎች 69 ነጥቦችን በመሰብሰብ በ8 ነጥብ ልዩነት ሊጉን ሲመራ፣ አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ በ61 ነጥብ ይከተላል። በጣሊያን ሴሪያ ደግሞ ናፖሊን የሚያስቆመው አልተገኘም። ትናንት ቶሪኖን 4-0 ያሸነፈው ናፖሊ ሊጉን በ19 ነጥብ ሰፊ ልዩነት እየመራ ነው። በፈረንሳይ ሊግ 1 መሪው ፓሪስ ሴን ዠርሜን በሬነስ 2-0 በመሸነፍ ከሚያዚያ 2021 ወዲህ በሜዳው የመጀመሪያ ሽንፈቱን አስተናግዷል። ሆኖም ፒኤስጂ ከተከታዩ ማርሴይ በ7 ነጥብ በልጦ ሊጉን ይመራል። በጀርመን ቡንደስሊጋ ደግሞ ባየር ሙኒክ በባየር ሌቨርኩሰን 2-1 ተሸንፎ የመሪነቱን ስፍራ ለቦሩሲያ ዶርትሙንድ አስረክቧል። አርቢ ላይፕዚግን 2-1 የረታው ዶርትሙንድ ቡንደስሊጋውን ከ25ኛ ሳምንት ጨዋታዎች በኋላ በ1 ነጥብ ልዩነት በመምራት ላይ ይገኛል። በመጨረሻም የሜዳ ቴኒስ፣ ካርሎስ አልካራዝ በኢንዲያን ዌልስ ፍጻሜ ዳኒኤል ሜድቬዴቭን በማሸነፍ ወደ ዓለም ቁጥር 1 ደረጃው ተመልሷል። የ19 ዓመቱ ስፔናዊ ድንቅ የሜዳ ቴኒስ ተጫዋች አልካራዝ ሩሲያዊውን የዓለም ቁጥር 6 ሜድቬዴቭን 6-3 እና 6-2 በሆነ ውጤት አሸንፎ የወቅቱን የዓለም ቁጥር 1 የሜዳ ቴኒስ ተጫዋች የኖቫክ ጆኮቪችን ስፍራ ነጥቆ በደረጃ ሰንጠረዥ አናት ላይ ተቀምጧል። ዋንጫውን በማንሳቴና ወደ ቁጥር 1 ደረጃ በመመለስ በጣም ደስተኛ ነኝ ሲል አልካራዝ ከድሉ በኋላ በሰጠው አስተያየት መናገሩን ከቴኒስ ባለሙያዎች ማህበር ድረገጽ ያገኘነው መረጃ ያመለክታል። ሰርቢያዊው ጆኮቪች የኮቪድ-19 ክትባት ባለመውሰዱ ምክንያት ወደ ዩናይትድ ስቴትስ መግባት ባለመቻሉ በካሊፎርኒያ ከተካሄደው የኢንዲያን ዌልስ ውድድር ውጪ ለመሆን ተገዷል። በሴቶች ዘርፍ በተካሄደው ውድድር ደግሞ የካዛክስታኗ ኤሌና ራይባኪና የቤላሩሷን አሪና ሳባሌንካን በፍጻሜው አሸንፋ የዋንጫው ባለቤት ሆናለች። ለዛሬ ስፖርት መሰናዶችን የመረጥናቸው መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉና አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።